ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እውነት ለመናገር በቃላት ለመግለጽ ያስቸግረኛል። ምክንያቱም እዚህ ይህንን መጽሐፍ ለልጆች ልጻፍ እንጂ ያነበቡት ጓደኞቼ ያነበቡት ትልልቅ እናቶች ራሳቸውን አንደኛው አገጽ ባንዲ ውስጥ ያገኙታል እና ሁሉም እሱን ያሉ ይሄንን ስናድግ መስማትን ፈልግ ነበር ራሳችንን አንደኛው አገጽ ባህሪ ውስጥ አግኝተናል ይላሉና ደስ ነው ያለኝ። በቃላት ለመግለጽ በጣም ያስቸግራል።
የሰማችኋት ማክዳ አርሺን ነው። የሕክምና ባለሙያና የሕፃናት መጽሐፍት ደራሲት ናት። የምሽት እንግዳችን አድርገናታል። ተያያዥ ጉዳዮችን በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በቨርጂኒያ ግዛት ነዋሪ የሆነችው ማክዳ አርሺ የሕክምና ባለሙያ እንዲሁም የተዋጣላት የሕፃናት መጽሐፍት ደራሲ ናት። የሶስት ሴት ልጆች እናት የሆነችው ማክዳ ዘ ወርልድ ኒድስ አ ዩኒክሊ ሃፒ ዩ የተሰኘ የልጆች መጽሐፍ ለንባብ አብቅታለች። መጽሐፉ ሁሉም ሰው የራሱን ባህልና ማንነት እንዲያከብር የሚያበረታታ ሲሆን በዩናይትድ ስቴትስ በሚገኘው የማዘርስ ቾይስ አዋርድ ላይ አሸናፊ ሆኗል። መጽሐፉን ወደ አማርኛ ቋንቋ የተመለሰ ወይም የተተረጎመ ሲሆን ወደ ተለያዩ የሀገሪቱ ቋንቋዎች እንዲተረጎምም ጥረት እየተደረገ መሆኑን ማክዳ ለአሜሪካ ድምፅ አስታውቃለች። ከማክዳ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
ማክዳ አርሺ ደራሲ፣ ነርስ እንዲሁም ደግሞ እናት፣ ወደ መሰናዷችን እንኳን በሰላም መጣሽ። እንኳን እንግዳችን ሆንሽ፣ እናመሰግናለን።
እንኳን ደህና ቆያችሁ። እኔም ስለጋበዛችሁ በጣም ነው የማመሰግነው።
እስቲ በራስሽ አንደበት ለአድማጮቻችን ለተመልካቾቻችን ራስሽን አስታውቂልኝ።
ስሜ ማክዳ ሁሴን አርሺ ይባላል። ባለትዳር የሶስት ሴቶች ልጆች እናት ነኝ። ወዲህም ደግሞ ነርስ ነኝ። ብዙውን በማዋለጃ አካባቢ ሰርቻለሁ። አሁን ደግሞ የህፃናት መጽሐፍ ጸሐፊ ነኝ። በአሜሪካን ሀገር በቨርጂኒያ ግዛት እኖራለሁ።
እሺ፣ በጣም ነው የማመሰግነው። እንግዲህ ዘ ወርልድ ኒድስ አ ዩኒክሊ ሃፒ ዩ ወይም ደግሞ አሁን በአማርኛ ደግሞ ተመልሶ ተተርጉሞ የዓለም መብራቶች የተሰኘ የህፃናት መጽሐፍ ጽፈሻል እና ይህ መጽሐፍ ደግሞ የማምስ ቾይስ ወይም ደግሞ የእናቶች ምርጥ ተብሎ እውቅና አግኝቷል እና መጀመሪያ እንኳን ደስ አለሽ።
አብሮ ደስ አለን። አመሰግናለሁ።
እስቲ ስለ መጽሐፉ ይዘት ንገሪኝ። ምንድን ነው ለመጽሐፍ ምን አነሳሳሽ? ሀሳቡስ ምን ይመስላል?
እውነቱን ለመናገር ያው ዞር ብንል ባየንበት ቦታ ሁሉ ኢንስፓየር የሚያደርገን የሚያነሳሳን ነገር አለ መጽሐፍ ለመጽሐፍ። የእኔ ዋነኛው እናት መሆኔ ነው እና የሴቶች ልጆች እናት መሆኔ ነው። ከዛም ባሻገር የራሴ የህይወት ተሞክሮ ነው እና እኔ መስማት እፈልግ የነበሩትን ነገሮች ሳድግ ልጆቼ እየሰሙ እንዲያድጉ በጣም ስለምፈልግ እንዲህ አያደርጉም እንዲህ ቢጽፉ ጥሩ ነበር ከምል የእኔ ድርሻ ምንድን ነው? መጽሐፍ እችላለሁ። ብዙ ከማውራት መጽሐፍ ይቀለኛል። ስለዚህ ያንን መጽሐፍ መቻሌ ለምን ጥቅም ላይ አላውለውም? ስለዚህ ልጆቼ እንዲያነቡ የምፈልገውን መጽሐፍ ለምን እኔ አልጽፈውም ብዬ ጻፍኩኝ። ያ ኢንስፓየር ያደረገኝ ሀሳብ ምንድን ነው? ልጆቼ ደስተኛ ሆነው እንዲኖሩ ፈልጋለሁ። በሚያደርጉት ነገር የራሳቸው ምርጫ ሆኖ፣ ለምሳሌ የህብረተሰብ ጫና አለ። ማግባት አለባት፣ መማር አለባት፣ መመረቅ አለባት። ስራ አትይዝም እንዴ? ቁጭ ብላ ልጆቿን አታሳድግም እንዴ? እንዴ ፈታ እስከ መቼ ነው የምትቆየው? የሚሉ ነገሮች አሉ። ያን የህብረተሰብ ጫና ተቋቁመው እራሳቸውን ሆኖ በደስታ እንዲያድጉ ፈልጋለሁ። ይህን ደግሞ ከልጅነት ካልሰራንበት በስተቀር ስለማይሆን አድጋ እናት ስትሆን ወይ ሰራተኛ ስትሆን አይ ሳልወልድ አይ ልጆቼን ቤት ቁጭ ብዬ ሳላሳድግ የሚለው ፕሬሽር ሳይኖር ውሳኔዎች በሙሉ የራሷ ሆነው ግን በደስታ እንድትኖራቸው መሆን የምትፈልጋቸውን ነገሮች በሙሉ በደስታ ቤት ቁጭ ብላ ልጆቿን ማሳደግ ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት እንድታደርግ ስለምፈልግ፣ ወታን መስራት ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት ወታ እንድትሰራ ስለምፈልግ፣ ስለዚህ ደስተኛ የሆነ ሲቲዘን ይኖረናል ብዬ ስለማስብ የራሴን ድርሻ ለመወጣት እቺን መጽሐፍ ጽፌያለሁ።
የምንኖርበት ዩናይትድ ስቴትስ ከተለያየ የዓለም ክፍል የመጡ ዜጎች በሙሉ የሚኖሩበት ልጆቻችንም ደግሞ ከተለያየ ሀገር ዜጎች ጋር የሚገናኙበት ነው። ግን ብዙ ጊዜ የልጆችን መጽሐፍ ከባድ እንደሆነ አሁን ቅድም የገለጻቸውን ሀሳቦች ለልጆች በቀላል መንገድ መናገር ግዴታ እንደሆነ ባለሙያዎች ይናገራሉና እስቲ ከሱ አንጻር አልከበደሽም ወይ? እንዴት የተለያዩ ሀገር ዜጎችንና ቅድም የገለጽሽውን ሀሳብ ወይም ራስን መሆን የሚለውን ሀሳብ አቀናጀሹ?
የህፃናት መጽሐፍ ሲጻፍ ከባድ ጥንቃቄ ይፈልጋል። ዜጋ ነው የምንቀርጸው እና ትንሽ የተበላሸ ነገርም ከነገርናቸው እሱን ይዘው ነው የሚያድጉት እና እኔ ልጆች መጽሐፍ ላይ የሆነ የአንድ ሀገር ታሪክ እንዳልሆነ ይሄ አሁን እኔ ይዤ የተነሳሁት ሀሳብ ሁሉም ሀገራት ውስጥ አለ። ከህንድም የመጡትን ጓደኞች አብረን የምንሰራቸው ሰዎች ነበሩ፣ ከተለያየ ሀገር የመጡ እንዳልሽው እዚህ ሀገር የሚኖሩ እና ዝም ብዬ እየጠየቅኩኝ ሪሰርች እየሰራሁ ሳዳምጥ ሁሉም ጋር አንድ አይነት ነገር አለ እና ልጆች ደግሞ ለሌላው ሀገር ባህል፣ ለሌላው ሀገር ካልቸር ብሬን አእምሯቸው እንዲከፈት እና አንደርስታንድ እንዲያደርጉት ስለምፈልግ ነው አንድ ባህል ላይ ያልተወሰነው። እዚህ ሀገር ከተለያየ ዋክ ኦፍ ላይፍ ነው የሚመጡት ሰዎች እና ያንን አንደርስታንድ እንዲያደርጉ ልዩነት እንዳለ፣ በልዩነታችንም ውስጥ ደግሞ ውበት እንዳለ፣ በቀለም፣ በፀጉር ከለር፣ በክብደት፣ በምን እንደማንለያይ ያንን ለልጆች ለማሳየት እፈልጋለሁ። እነዚህ ልጆች እዚህ ውስጥ ያሉት ካራክተሮች ከመጀመሪያው ጀምሮ ራሴን የቀረጽኳቸው እና ከህፃንነት ጀምሮ ነው ጓደኝነታቸው የዘለቀ። የባህል ልዩነት አለ፣ የመልክ ልዩነት አለ፣ የቋንቋ ልዩነት አለ። ያን ሁሉ ተቋቁሞ የዘለቀ ጓደኝነት ነው እና አንድነትንም አብሬ ማስተማር ስለምፈልግ ነው ይሄን የጻፍኩት። እውነቱ ለመናገር በቃላት ለመግለጽ ያስቸግረኛል። ምክንያቱም እዚህ ይሄንን መጽሐፍ ለልጆች ልጻፈው እንጂ ያነበቡት ጓደኞቼ፣ ያነበቡት ትልልቅ እናቶች ራሳቸውን አንደኛው ገጸ ባህሪ ውስጥ ያገኙታል እና ሁሉም እሱን ያሉት ይሄንን ስናድግ መስማት እንፈልግ ነበረ፣ ራሳችንን አንደኛው ገጸ ባህሪ ውስጥ አግኝተናታል ይላሉ እና ደስ ነው ያለኝ። በቃላት ለመግለጽ በጣም ያስቸግራል። አሁን ይሄ መጽሐፍ አማዞን ላይ አለ፣ ጥሩ ሪቪው አለው፣ አማዞን ላይ ይሸጣል። ትምህርት ቤቶች ደግሞ እየሄድኩኝ ኤሌመንተሪ ስኩል እየሄድኩኝ እየሰጠው ነው። አስተማሪዎች፣ የአንደኛ ደረጃ መምህራኖች አይተው አንብበው በጣም ወደውታል። ጥሩ ሪቪዋቸውን ሰጥተውኛል እና በጣም ደስ ብሎኛል። ባርንስ ኤን ኖብልስ ኦንላይን ይሸጣል። አይደክምም አይደለም፣ ይደክማል። ጠላለው እንዲህ ብታደርጉት ብዬም አልናገርም።
መጽሐፉ እንግዲህ የዓለም መብራቶች ተብሎ ወደ አማርኛም ተመልሷል እና ወደ አማርኛ ለመመለስ ያነሳሳሽ ነገር ምንድን ነው?
በጣም ጥሩ ጥያቄ ነው የጠየቅሽኝ። ወደ አማርኛ ብቻ አይደለም፣ ወደ ሌሎች ቋንቋዎችም እየተረጎም ነው ወደ ትግርኛና ወደ ኦሮምኛ። እንዲህ አይነት ታሪኮችን ኢትዮጵያም ላሉ ሰዎች እዚህም ሀገር ሆነው ልጆቻቸውን አማርኛ ለሚያስተምሩ ወላጆች ጥሩ የልጆች መጽሐፍ ይኖራል በራሳችን ቋንቋ። ቅድም እንዳልኩሽ አማርኛን በኢትዮጵያ ታሪክ ብቻ ነው። አሁን ለምሳሌ ልጆቻችንን ስናወራቸው በአማርኛ ሲሆን ኢትዮጵያ ብቻ ነው የሚመጣው ጭንቅላታቸው፣ ወይም ደግሞ ድሮ እኛ የምናጣቸውን አይነት ተረቶች፣ ለዚህ ሀገር የማይሆኑ ተረቶች ማለት ነው። እነሱን ነው የሚያስበው ጭንቅላታቸው እና ያ እንዳይሆን እነሱ የሚኖሩበትንም ባህል፣ እዚህ ሀገር ያሉበትን ባህል በራሳችን ቋንቋ፣ ስለሌላም ሀገር ባህል በራሳችን ቋንቋ በደንብ አድርገው እንዲረዱ ስለምፈልግ ነው ወደ አማርኛ እንዲተረጎም ያደረግኩት። ታዋቂው ጋዜጠኛ አንተነህ ከበደ ነው የተረጎመው እና እጅግ በጣም የማደንቃቸው እና የምወዳቸው አርታኢ እና ደራሲ ጋሽ ኃይለመለኮት መዋዕል ናቸው አርትዖቱን የሰሩልኝ። በጣም ደስ በሚል ቋንቋ ነው የተጻፈ።
ከዚህ በኋላ ሌሎች ጽሁፎች የመጽሐፍ ሀሳብ አለሽ ወይ? እንደው
የጀመርኳቸው መጽሐፎች አሉ። በተለይ ያው ከኢትዮጵያዊ እንደመሆኔ ከኛ ታሪክ ጋር ተያይዞ ያሉ ነገሮችን ለልጆቻችን ማስተማር ስለምፈልግ በጣም ጥሩ በሆነ ቋንቋ፣ ከለርፉል በሆነ መጽሐፍ ተጽፎ እንዲመጣላቸው በተለይ እዚህ ሀገር ለምናሳድጋቸው ልጆች እፈልጋለሁ። እንደ ድሮ እኛ ስናድግ እንደነበሩ የተረት መጽሐፎች አያጅቡ መጣ ምናምን ማለት ሳይሆን አማርኛውን ከዚህ ከነሱ ከሚያድጉበት ከሞደርን ሶሳይቲ ጋር ተያይዞ ታሪካችንን ሳይለት ያለ ስነ ጽሁፍ ማበርከት ስለምፈልግ እየሰራሁባቸው ያሉ ስነ ጽሁፎች አሉ። ይበላሉ ያስባል።
እሺ ማክዳ፣ እንግዲህ ስለሰጠሽን ጊዜ ስለነበረን ቆይታ በጣም ነው የማመሰግነው።
እኔም በጣም ነው የማመሰግነው ስለጋበዛችን።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ከኢትዮጵያ ባለስልጣናት ከቅርብ ጊዜ ወዲህ እየተሰማ ያለው የባህር በር የማግኘት ጉዳይ የሀገሪቱን የውስጥ ውጥረት ለማርገብ የታለመ እንጂ ሊተገበር የሚችል አይደለም ሲሉ የቀጠናው ፖለቲካን የሚተነትኑ ምሁራን እየተናገሩ ይገኛሉ። በጉዳዩ ላይ አስማማው አየነው ቀጣዩን ሰንቋል።
ኢትዮጵያ ካላት የቆዳ ስፋት የህዝብ ቁጥርና ከመታንቀሳቀሰው ኢኮኖሚ አኳያ የራስ ወደብ ሊኖራት እንደሚገባ ሲነሳ ቆይቷል። ከሰሞኑም የመንግስት ብዙሃን መገናኛዎች ይህንኑ የጠቅላይ ሚኒስትሩ ንግግር ለአየር ለማብቃት እያስተዋወቁት ይገኛል።
የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መወያየት እንደ ነውር እናስባለን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። የቀይ ባህር ጉዳይ በደንብ ንግግር ያስፈልጋል።
የወደብ ጥያቄ በቀጠናው የሀገራት ግንኙነትና ሰላም ላይ የሚኖረውን ተጽዕኖ አስመልክቶ የአካባቢውን ፖለቲካና የጸጥታ ጉዳይ በቅርበት ከሚከታተሉ ምሁርና ተንታኝ ጋርም ቆይታ አድርገናል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ከቀደምት ዘመናት ጀምሮ የሉላዩ ኃይሎች ትኩረት የማይለየው የቀይ ባህር ቀጠና አሁን ደግሞ ከመቼውም ጊዜ በበለጠ የተለያዩ ሀገራት ወታደራዊ ኃይሎች መከማቻ ሆኗል ይላሉ። ከዚህ አንጻር በቀጠናው ትልቅ ብሔራዊ ጥቅም ያላት ኢትዮጵያም ከቀይ ባህር ፖለቲካ ተሳታፊ የሚያደርጋትን የባህር በር ጥያቄ ማንሳቷ የሚያስገርም እንዳልሆነ ይገልጻሉ።
በቀጠናው ላይ የባህር በር ያላቸው ሀገራት ብቻ ሳይሆኑ የባህር በር የሌላቸውም ሀገራት በዚህ በኩል ያላቸውን ጥቅም የግድ ማስከበር አለባቸው። በቀይ ባህር ላይ እና በህንድ ውቅያኖስ ላይ የተመረኮዙ ብዙ ሀገራት አሉ። ኢትዮጵያ፣ ደቡብ ሱዳን፣ ኡጋንዳ የምንላቸው ሀገራት፣ ሴንትራል አፍሪካ ሪፐብሊክ፣ ቻድ የምንላቸው ሀገራት በሙሉ በአንድም መንገድ ይሁን በሌላ በዚህ አካባቢ ላይ ፍላጎት አላቸው። ከሁሉም ጠንካራ ፍላጎት ያላት ኢትዮጵያ ናት። ስለዚህ ከሌሎቹ በሚበልጥ ደረጃ በአፍሪካ ቀንድ ላይ ያላትን ጥቅም የማስከበር ፍላጎት ቢኖራት የሚደንቅ አይደለም። ለምን ከሩቅ መጥተው እዚህ ቦታ ላይ ጥቅማቸውን ማስከበር የሚፈልጉ ኃይሎች በሚንቀሳቀሱበት ኢትዮጵያ ለህልውናዋ መሰረት የሆነውን የወገቢና የውጭ ንግድ የምታከናውንበት የደህንነት ቀጠናዋን የምታስከብርበት መስመር ስለሆነ በአፍሪካ ቀንድ ላይ በቀይ ባህር ቀጠና ላይ መንቀሳቀስ አለባት ብለን ነው የምናስበው።
ወደብ የሁሉም ቀደምት የኢትዮጵያ መንግስታት ጥያቄ ሆኖ እንደዘለቀ የሚያወሱት ዶክተር በለጠም ሆኖም ከ1983 ዓ ም ወዲህ ኢትዮጵያ ከቀይ ባህር ጉዳይ ተገልላ እንደቆየች ይናገራሉ። ከ2010 ዓ ም በኋላ ከኤርትራ ጋር የተፈጠረው እርቅና የባህር ኃይል እንደገና መቋቋም የአገሪቱን የቀይ ባህር ተሳትፎ ይቀይራል ተብሎ ታስቦ እንደነበር ያስረዱት ምሁሩ ሰሞኑን እየተነሱ ያሉ የወደብ ጥያቄዎችም ከሀገራት ጋር በሚደረግ የመተባበርና የመገናዘብ መንገድ እንጂ በኃይል አማራጭ ሊፈታ እንደማይችል ያስጠነቅቃሉ።
ኢትዮጵያ የጎረቤት ሀገሮችን በኃይል ይዛ ወደብ ታስመልሳለች ማለት አይደለም። ኢትዮጵያ የፈለገ የውስጥ ፍላጎት ቢኖራት የኢትዮጵያ መንግስታት ምንም አይነት ሀሳብ ቢያራምዱ ከሉዓላዊ ሀገሮች ጋር አሁን ባለው ተጨባጭ ሁኔታ ከሉዓላዊ ሀገሮች ጋር በትብብር በጋራ ተጠቃሚነት ከእኛም የምንሰጠው ነገር ኖሮ ከእነሱም የምንቀበለው ነገር ሆኖ መለዋወጥ የምንችልበት ካልሆነ በስተቀር ኢትዮጵያ የኔ ነው የምትለው የባህር በር ለማግኘት የሚያስችላት ምንም አይነት መንገድ የለም። አሁን ላይ የም የቀጠናውም የኃይል አሰላለፍ ነባራዊ ሁኔታ ሊቀየር የሚችልባቸው እድሎች ሊመጡ ይችላሉ። ልክ በ1950ዎቹ እንደሆነው ወይንም በ1991 ለእኛ በማይመች መልኩ እንደሆነው ሁሉ በተቃራኒው አዲስ አይነት የኃይል አሰላለፍ የሚመጣ ከሆነ አይታወቅም የሚሆነው ይህ አካባቢ ሀገራት ሲሄዱ ሲመጡ ሲጣሉ ሲፋቀሩ የምናይበት ስለሆነ በዚያ አግባብ ኢትዮጵያ የራሷ የሆነ የባህር በር ሊኖራት ይችል ይሆናል። አሁን ባለው ሁኔታ ግን ይሄ የመሆን እድሉ እጅግ በጣም ጠባብ ነው ለማለት ነው።
የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው በኢትዮጵያ መንግስት እየተነሱ ያሉ የወደብ ባለቤትነት ጥያቄዎች ውስጣዊ ሀገራዊ ውጥረትን ለማርገብ ከመሞከር በቀር ሊተገበር የሚችል አይደለም ይላሉ።
በአሁኑ ጊዜ የወደብ ጥያቄ ለምንድን ነው የሚነሳው ቢባል በኢትዮጵያ በኩል እንደሚመስለኝ ለፓብሊክ ኮንሰምፕሽን ነው። የውስጥ ችግሮች የተፋፋሙ ናቸው። የኢኮኖሚ ትልቅ ችግር አለ። የውጭ ምንዛሬም የጠፋበት ሁኔታ አለ። በዛው ላይ ደግሞ ጦርነትም አለ። የእርስ በርስ ጦርነት በመላው ኢትዮጵያ አለ ሊባል ይቻላል። ከዛም በላይም በአማራ ክልል በተለይ በአሁኑ ጊዜ ግንኙነቱ ከመንግስት ጋር በጣም ላልተዋል፣ ከዛም አልፎ ወደ ጦርነትም ተገብተዋል እና ይሄንን ሁሉ ለማስተባበል ሲባል ነው እንግዲህ የወደቡን ጥያቄ በአሁኑ ጊዜ እየተነሳ ያለው እንጂ ችግር ሆኖ አይመስለኝም።
በሌላ በኩል ከኢትዮጵያ የሚነሱ የወደብ ባለቤትነት ጥያቄዎች በጎረቤት ሀገራት ዘንድ ስጋት እንዳያጭሩ የሚያሻውን ጥንቃቄ ዶክተር በለጠ ያመለክታሉ። ከአጎራባች ሀገራት ጋር ብቻ ሳይሆን በጂኦፖለቲካዊ ጥቅም አብሯቸው ከሚሰለፉ ሀያላን ሀገራት ጋር ጭምር ግጭት ውስጥ ሊያስገባ እንደሚችል ያሳስባሉ።
ኢትዮጵያ ትልቅ የሆነ ኢኮኖሚ ያላት፣ ትልቅ የሆነ የወታደር አቅም ያላት ስለሆነች ብትፈራ የጎረቤት ሀገሮች ጥርጣሬ ቢኖራቸው አይደንቅም። እንደዚሁም የዚህ ውይይት መንፈስ ራሱ በጎረቤት ሀገሮች ላይ የሚያሳድረው ፍራቻ አለ። ከመጀመሪያው ጀምሮ እነኚህ የጎረቤት ሀገራት ኢትዮጵያ የወደፊት ፍላጎት አላት ብለው ያስባሉ። ይህንን ለመቋቋም ሲሉ ተጨማሪ ኃይል ከጀርባቸው የማሰለፍ ዝንባሌ በተደጋጋሚ ተስተውሏል። አሁን ላይ ደግሞ በስፋት እያየነው እንደመጣ ነው። ከቅርብ ሀገሮች በተጨማሪ ልዕለ ኃያላን ሁሉ እንደ ኢንሹራንስ ካኒዝም በግዛቶቻቸው የማስፈር ምልክት እያየ ነው። ፍላጎታችንን ብቻ ስለምንገልጸው እንጂ ኢትዮጵያ ከዚህ በኋላ ከጅቡቲ ጋር የማን ተቃራ ስለገባች ከጅቡቲ ጀርባ ያሉ ወታደራዊ ቤዞችን ልዕለ ኃያላን ማሰብ ያስፈልጋል። ኤርትራ ውስጥም ቢሆን እንደዚያው ነው። የተቀረውም የጎረቤት ሀገር ላይ ቢሆን እንደዚያው ነው። የምንነጋገረው ከኤርትራ፣ ከጅቡቲ፣ ከሶማሊላንድ ወይንም ከኬንያ ጋር ብቻ አይደለም።
በዚህ ሀሳብ የሚስማሙት አቶ አብዱራህማን ሰይድም ኢትዮጵያ ጉዳዩን ባይን ለመፍታት ከሞከረች ቀጠናውን ወደ አላስፈላጊ ትርምስ ሊያስገባ ይችላል ይላሉ።
ይገባኛል፣ የራሴን ወደብ ያስፈልገኛል፣ የራሴን የባህር ኃይል መሰርታለሁ እና ሲባል እንግዲህ ይሄ ብዙ አስጊ ሁኔታዎች ይፈጥራሉ። በተለይ ደግሞ አገሮቹ እነዚህ የወደብ አገሮች ትናንሽ ናቸው። በህዝብ ቁጥርም በጂኦግራፊ ስፋትም ከኢትዮጵያ በኃይል ያነሱ ስለሆኑ ስጋት ይሰማቸዋል እና ብዙ ለትብብር የሚጋብዝ አስተያየት አይደለም።
ኢትዮጵያ ዛሬም ከጎረቤት ሀገራት ጋር የምትከተለው የውጭ ግንኙነት ፖሊሲ በትብብር መስራት እንደሆነ የጠቀሱት ዶክተር በለጠም ለወደብ ጥያቄዋ አዋጩ መንገድ የሁሉንም የጎረቤት ሀገራት ወደቦች በመጠቀም የአንድ ወደብ ጥገኝነትን መቀነስ መቻል እንደሆነ ያስገነዝባሉ።
የራሳችንን ወደብ እስክናገኝ ድረስ የምናገኝ ከሆነ ማለት ነው፣ ነገሮቹ ተቀይሮ የምናገኝ ከሆነ እስክናገኝ ድረስ ግን በጎረቤቶቻችን ወደቦች ላይ የመጠቀም ስትራቴጂ ልነድፍ ይገባል። ይህንን ለማድረግ ደግሞ ሊሰሩ የሚገባቸው በጣም ብዙ ስራዎች አሉ። እኛ በደከምንና በቀጠናው ያለን ተሰሚነት በቀነሰ ቁጥር በጎረቤቶቻችን ወደቦች ላይ የመጠቀም ደረጃችን እየቀነሰ ሲመጣ ተስተውሏል። ስለዚህ ከነኚህ ሀገራት ጋር እና ከጀርባቸው ካሉ ኃይሎች ጋር የእኛን ፍላጎት ማስረጽ የሚያስችል ተሰሚነት ማበጀት ነው። በአነጋገር ሲባል ንግግሩ ብዙ ዘርፍ አለው። ዲፕሎማሲያዊ ንግግር አለው፣ ኢኮኖሚያዊ ንግግር አለው፣ ወታደራዊ ንግግር አለው፣ ስትራቴጂክ ብዙ አይነት ዘርፎች አሉ። በእነኚህ ሁሉ ዘርፎች ተዘጋጅተንና ተሰሚ ሆነን ስንቀርብ ነው። ስለዚህ እርስ በርሱ ውስጥ የሚሸኮት ሀገር እና መንግስት በምንም አይነት መንገድ ጎረቤቶቹ ሊሰሙት አይችሉም።
በአፍሪካ ቀንድ የሚታየው የውጭ ሀገራት የብሔራዊ ጥቅምና ዓለም አቀፍ ተጽዕኖ መቀናቀን ቀይ ባህርን አስመልክቶ የሚደረጉ ድርድሮች ቀላል እንደማያደርገው የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ይጠቁማሉ። ኢትዮጵያም ብሔራዊ ጥቅሟን በተሻለ አማራጭና ቁመና ለማስከበር ውስጣዊ ችግሮቿን በመፍታት ተደማጭነቷን በማሳደግ ላይ የበለጠ መስራት ይኖርባታል ሲሉ ይመክራሉ። አሜሪካ ድምፅ፣ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን እናመሰግናለን። አሁን ደግሞ ወደ ሰሞነኛው የእስራኤል ሐማስ ግጭት ጉዳዮች እንሸጋግራለን። ይህንን ግጭት የሚዘግቡ ጋዜጠኞች የሐሰት መረጃ ጅረት ገጥሟቸዋል ሲል የቪኦኤ ዘገባ ይነግረናል፣ ይገልጽልናል። ይህም በተመለከተ ስመኝሽ የቆየ ቀጣዩን ሰንቃለች።
ባለፈው ቅዳሜ ሐማስ በእስራኤል ላይ የፈጸመውን ጥቃትና የእስራኤልን የአጸፋ ምላሽ ተከትሎ የአየር ጥቃትና የቦምብ ፍንዳታዎች በእስራኤልና በጋዛ ኢላማዎችን በመምታት ላይ ይገኛሉ። ይህ በእንዲህ እንዳለ የተዛቡ የዜና መረጃዎች የዜና ተንታኞችን ባስደነገጠ መልኩ ስርጭታቸው አይሎ ሰንብቷል። አሌክስ ማላዲቨን የሚዲያ ዋይዝ ዳይሬክተር ነው።
It is worse than the lead up or following January 6th.
እነት ለመናገር በማህበራዊ ሚዲያ ላይ እስከዛሬ አይቼ ከመአውቆ በባሰ መልኩ በአውሮፓኑ ጥር 6 ተብሎ በሚታወቀው የዩናይትድ ስቴትስ ውጥብጥ በኮቪድ-19 ወረርሽኝ ወቅት በክትባቱ ዙሪያ ከነበረው የባሰና እጅግ የበረታ የተዛባ የመረጃ ስርጭት ነው ያየሁት።
የቀድሞ ትዊተር ያሁኑ ኤክስ እና ቲክታክን በመሳሰሉ የማህበራዊ ሚዲያ መገናኛዎች ላይ በሰፊው ከተሰራጨው የመረጃ ለጥፎች ውስጥ ሚዲያ ዋይስ የዚህን ቪዲዮ ምስል ስርጭት ለመከላከል እየጣረ ይገኛል። ቪዲዮ ዩክሬን ለሃማስ የጦር መሳሪያ ታቀብላለች የሚል ሲሆን ወደ 1 ሚሊዮን የሚጠጋ ሰው ተመልክቶታል። ይሁን እንጂ የተለጠፈው ዜና እንዲሁም የቪዲዮ ምስሉ የሐሰት ናቸው። ሌላው ተመሳሳይ ቪዲዮ ደግሞ በብረት የታጠረ ሳጥን ውስጥ የታሰሩ ህጻናትን ምስል የሚያሳይ ሲሆን ህጻናቱ በሃማስ የተጠለፉ አይሁዳውያን ናቸው ይላል። ነገር ግን ዋሽዳግ የተሰኘው የሚዲያ መብት ተቋም ቪዲዮ ከሃማስ ጥቃት ከቀናት በፊት ቀደም ብሎ የነበረ መሆኑን አረጋግጧል። በዚህ በሶስተኛው ምስል ላይ የሚታየው ደግሞ እንደ አንዲት የቢቢሲ ጋዜጠኛ በማስመሰል የተለጠፈ ቪዲዮ ሲሆን የተለጠፈው ጽሁፍም የሐሰት ነው። ቢቢሲ ቬሮና ማርኬት የተሰኘች ዘጋቢም ሆነ ታቀርባለች ተብሎ የተዋወቀው ኢንሳይድ አሜሪካ የተሰኘው መሰናዶ የለውም። ኤክስ ኋላ ላይ አካውንቱ የመተግበሪያውን ህግ ጥሷል በማለት ዘግቶታል። የቀጥታ የቴክስት ልውውጥ ባለባቸው አካባቢዎች አብዛኛውን ጊዜ ጋዜጠኞች ከባድ ጉዳት የደረሰባቸው ስፍራ ላይ ለመድረስ ያዳግታቸዋል። ይህ ታዲያ የመረጃ ክፍተት የሚፈጥር ሲሆን ሐሰተኛና የተዛቡ ዘገባዎችም በዚህ ክፍተት ይጠቀማሉ። ሻሪፍ ማንሱር CPJ ተብሎ የሚታወቀው የጋዜጠኞች መብት ተሟጋች ተቋም ባልደረባ ናቸው።
propaganda online can
በድረገጾች ላይ ያሉ የፕሮፓጋንዳ ዜናዎችና የተለያዩ ለማህበረሰቡ በሰዓቱ መቅረብ ያለባቸውን ተአማኒ የሆኑ የተለያዩ የዜና አጥራቶችን ያዋድቃሉ። በዚህ የተነሳም ሚሊዮኖች ይጎዳሉ።
ማህበራዊ ድረገጽ ለጋዜጠኞች ዘገባቸውን ለማዳረስ ቢያግዝም የተዛቡ ዜናዎች እንዲሰራጩ ሰፊ ሚና ይጫወታል። አንዳንድ የመገናኛ ብዙሃን ባለሙያዎች ኤክስ የሰራተኛ ቅነሳ ማድረጉ የተዛቡና ሐሰተኛ ዜናዎች እንዲሰራጩ ክፍተት ፈጥሯል ይላሉ።
I think by habit a lot of journalists like myself and then a lot of regular people flocked to
እንደሚመስለኝ በልምድ እኔን ጨምሮ እጅግ ብዙ ጋዜጠኞች በእስራኤልና ሐማስ ምን እየተፈጠረ ነው የሚለውን ለመረዳት ቀድሞ ትዊተር ተብሎ ወደሚታወቀው ወደ አሁኑ ኤክስ ፊታችንን አዙረናል። እንዳለመታደል ሆኖ የአዲሱ ኤክስ የተአማኒነትና የደንነት ክትትል ቢሮው ሰራተኞች በመቀነሳቸው እንደቀድሞው ያሰት የተዛቡና ይባስ ብሎም ጸብ አጫሪ የሆኑ በጥላቻ የተሞሉ ዜናዎችን የሚያግዱ በበቂ ሁኔታ የተሟሉ ሰራተኞች የሉትም።
የአውሮፓ ህብረት በዚህ ሳምንት ሐሙስ ለኤክስ ማህበራዊ ሚዲያ ገጽ ባለቤት ለኤሎን መስክና ለሌሎች የማህበራዊ መገናኛ ብዙሃን ተቋማት ይህን መሰል መረጃዎችን እንዳያጋሩ የህግ ተጠያቂነታቸውን እንዲያስታውሱ አሳስቧል። ኤክስ መተግበሪያም የማህበራዊ መገናኛ ብዙሃናችን ግልጽነት የተሞላበት ነው የሚል ምላሽ የሰጠ ሲሆን አክሎም የአውሮፓ ህብረት የተፈጸሙ ጥሰቶችን ዝርዝር እንዲልክ ጠይቋል። ይበንዲን ያለ ሐሰተኛ የመረጃ ስርጭት በበዛበት በዚህ ወቅት ጋዜጠኞች ተከታታዮቻቸው የታመነ መረጃ እንዲያገኙ እነታውን ከልቦለድ መለየት ይኖርባቸዋል። ለሮቢን ገስ ዘገባ አይደን ገረመው።
ቀደም ብለን የሰማነው ዘገባ ያቀረበችልን አይደን ገረመው ነበረች። አሁን ሳምንታዊው የስፖርት ጉዳይ የሚደመጥበት ሰዓት ላይ ነው። ኬኔዲ የዛሬውን እንደሚከተለው አቀናብሮታል።
ትናንት እሁድ ጥቅምት 4 ቀን 2016 ዓ.ም በተካሄደው የአምስተርዳም ማራቶን አትሌት መሰረት በለጠ ውድድሩን 2 ሰዓት ከ18 ደቂቃ ከ21 ሰከንድ በማጠናቀቅ አሸንፋለች። አትሌቷ በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር ላይ ያስመዘገበችው ሰዓት በኔዘርላንድስ ዋና ከተማ ከተካሄዱ የማራቶን ውድድሮች ሶስተኛው ፈጣን ሰዓት ነው። ባለፈው ጥር ወር በዶሃ 2 ሰዓት ከ20 ደቂቃ ከ46 ሰከንድ በሆነ ጊዜ ያሸነፈችው አትሌት መሰረት በ ትናንቱ ውድድር የራሷን ምርጥ ሰዓት ከሁለት ደቂቃ በላይ በማሻሻል የአመቱን ሁለተኛ ድሏን አስመዝግባለች። በአምስተርዳም ውድድር ሌላዋ ኢትዮጵያዊት መሰረት አበባየ ሁለተኛ ስትወጣ፣ ኬንያዊቷ ዶርካስ ቱይቶክ ሶስተኛ ወጣለች። በህንድ ኒው ዴሊ በተካሄደ የግማሽ ማራቶን ውድድር ደግሞ አትሌት አልማዝ አያና አሸንፋለች። የ2016 የሪዮ ኦሎምፒክ አሸናፊዋ አትሌት አልማዝ የትናንቱን የግማሽ ማራቶን ውድድር 1 ሰዓት ከ07 ደቂቃ 58 ሰከንድ በሆነ ጊዜ ነው በአንደኝነት ያጠናቀቀችው። አትሌቷ ከዚህ ቀደም በ2017ም በዚያው በዴልሂ የግማሽ ማራቶንን በበላይነት ካጠናቀቀች በኋላ በስፍራው ትናንት ሁለተኛ ድሏን ያስመዘገበችው። የኡጋንዳና ኬንያ አትሌቶች በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። ኬንያውያኑ ዳንኤል ኤቤኒዮና ቻሌስ ማታታ አንደኛና ሁለተኛ በወጡበት የወንዶች ምድብ ደግሞ ኢትዮጵያዊው አዲሱ ጎበና ሶስተኛ ወጥቷል። በካናዳ የቶሮንቶ ወተርፍሮንት ማራቶን ደግሞ በሴቶች ኢትዮጵያውያኑ ቡዜ ድሪባ፣ ዋጋነሽ መካሻና አፍራ ጎደፋይ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። በወንዶች ኬንያዊው ኤልቪስ ኪፕቾጌ አንደኛ፣ ኢትዮጵያዊው አዱኛ ተክሌ ሁለተኛ፣ ሌላኛው ኬንያዊ አልፍሬድ ኪፕቺርቺር ደግሞ ሶስተኛ ወጥተዋል። አትሌት ትዕግስት አሰፋና አትሌት ጉዳፍ ጸጋይ የዓለም አትሌቲክስ ባለፈው ሳምንት ይፋ ባደረጋቸው 11 የዓለማችን ምርጥ የሴት አትሌቶች እጩ ዝርዝር ውስጥ ተካተዋል። አትሌት ትዕግስት በቅርቡ በበርሊን ማራቶን የዓለም ክብረ ወሰንን የሰበረች ሲሆን የዓለም የ10000 ሜትር ሻምፒዮኗ ጉዳፍ ጸጋይ ደግሞ በዳያመንድ ሊግ 5000 ሜትር ክብረ ወሰን አሻሽላ ማሸነፏ ይታወቃል። የዓለም አትሌቲክስ እየተገባደደ ባለው የፈረንጆቹ 2023 በተካሄዱ የተለያዩ ውድድሮች ላይ ስኬታማ ናቸው ብሎ በእጩነት ካቀረባቸው የሌሎች ሀገራት አትሌቶች መካከል የዓለም የ1500 ሜትር እና የ5000 ሜትር ሻምፒዮኗ ኬንያዊቷ ፌዝ ኪፒጎን ትገኛለች። አትሌቷ በአመቱ 3 ክብረ ወሰኖችን መስበሯም ይታወቃል። በወንዶች ዘርፍም እንዲሁ ኬንያውን የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱምን ጨምሮ 11 አትሌቶች ለአመቱ ምርጥ አትሌትነት በእጩነት ሲቀርቡ ከመካከላቸው ኢትዮጵያዊ አትሌት የለም። የውድድሩ አሸናፊዎች በሶስት መንገድ የድምጽ አሰጣጥ ሂደት የሚለዩ ሲሆን የዓለም አትሌቲክስ ምክር ቤትና የዓለም አትሌቲክስ ቤተሰብ አባላት በኢሜይል፣ የአትሌቶቹ ደጋፊዎች ደግሞ በማህበራዊ ሚዲያዎች ላይ ድምጽ መስጠት እንደሚችሉ ተገልጿል። አሸናፊዎቹ ታህሳስ 1 ቀን 2016 ዓመተ ምህረት ይፋ እንደሚደረጉም የዓለም አትሌቲክስ መረጃ ያመለክታል። የእስራኤል ብሔራዊ ቡድን ከስዊዘርላንድ አቻው ጋር የሚያደርገው የዩሮ ማጣሪያ ጨዋታ በእስራኤል ሐማስ ጦርነት ምክንያት በአንድ ወር ተራዝሟል። በቀጣዮቹ ሳምንታት በእስራኤል የሚደረጉ የእግር ኳስ ጨዋታዎች ሁሉ ለሌላ ጊዜ እንደሚራዘሙ የገለጸው የአውሮፓ እግር ኳስ ማህበር እስራኤል ከስዊዘርላንድ ጋር ባለፈው ሐሙስ በቴል አቪቭ ልታደርግ የነበረው የዩሮ 2024 ማጣሪያ ጨዋታ ጊዜም መራዘሙን አስታውቋል። የአውሮፓ እግር ኳስ አስተዳዳሪው አካል ጨዋታው በፈረንጆቹ ህዳር 15 እንደሚደረግ፣ ነገር ግን ጨዋታው የሚካሄድበትን ቦታ በቀጣይነት እንደሚያሳውቅ ይፋ አድርጓል። ማህበሩ በመግለጫው በእስራኤል ያለውን ሁኔታ በቅርበት እንደሚከታተል ጠቅሶ እስራኤልን በሚያካትቱ ሌሎች ወደፊት የሚደረጉ ጨዋታዎች ላይ ሊኖሩ ስለሚችሉ ለውጦች ውሳኔ ከማስተላለፉ በፊት ከሚመለከታቸው ሁሉም አካላት ጋር እየተገናኘ እንደሚመክርም አመልክቷል። ይህ በእንዲህ እንዳለ የእንግሊዝ እግር ኳስ ማህበርና ፕሪምየር ሊግ በእስራኤልና ሐማስ መካከል እየተካሄደ ያለውንና እየተባባሰ የቀጠለውን ጦርነት የሚያወግዝ መግለጫ አውጥተዋል። ይሁን እንጂ ለማንኛውም አካል ወገንተኝነትን እንደማያሳዩ አስታውቀዋል። የዩናይትድ ኪንግደም መንግስት የእንግሊዝ እግር ኳስ ማህበር ለእስራኤል አጋርነቱን ለማሳየት የእስራኤልን ሰንደቅ ዓላማ በዌምብሌይ ስታዲየም ላይ እንዲያሳይ ቢጠይቅም ማህበሩ ፈቃደኛ አልሆነም። አርብ ዕለት እንግሊዝ ከአውስትራሊያ ጋር ባደረገችው ጨዋታ ላይም በእስራኤልና በጋዛ የሞቱትን በአንድ ደቂቃ የህሊና ጸሎት ከማሰብ በተጨማሪ የሁለቱም አገራት ተጫዋቾች በክንዳቸው ላይ ጥቁር አርማ ለብሰው ተጫውተዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።